Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ።
በኦሮሚያ ክልል አንዳንድ ከተሞች የንግድ ተቋማትና የአገልግሎት ሰጪ ድርጅቶች የስራ ማቆም አድማ አድርገው ውለዋል።
ዛሬ የሮቤ ከተማ የንግድ ሁኔታ በሙሉ ቆሟል ማለት ይቻላል። ከ95% በላይ ሱቆች ዝግ ናቸው።
እኔ ያለሁት አሁን ነቀምት ከተማ ነኝ። ዛሬ ምንም እንቅስቃሴ የለም፣ በገበያ ዙሪያም የሆነ በትራንስፖርት ሁሉም ነገር ላይ ማለት ነው።
በሌሎች ከተሞች በስፋት የመንግስትና የንግድ ድርጅቶች አገልግሎት ሲሰጡ መዋላቸውን ነዋሪዎች ገልጸዋል።
አሁን ዲቦ ጋር ነኝ። ሁሉም ሰው ክፍት ነው። ባጃጅም ያው ይዘዋወራል።
የለም ሁሉም እየሰራ ነው። ምንም ዘጋም እየሰራ ነው። ክፍት ነው።
በሌላ ዘገባ ባለፈው ቅዳሜ በቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የተጎዳውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር አንድ የሕግ ባለሙያ ለአሜሪካ ድምፅ ሬዲዮ ገልጸዋል።
ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችን የእስረኞችን አያያዝ በተመለከተም እንዲሁ መርሆዎች አሉ። እነዛን መርሆዎች ተከትሎ ነው ሕጋችን ነው ማለት ነው። ተቀብለን ስታጸደቅ ነው ድረስ ሕጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስታወቅ አለበት።
ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎች ጠቅሰው የተናገሩት የሕግ ባለሙያው አቶ ሽብሩ በለጠ ናቸው። እንግዲህ ፕሮግራሞቻችን ይቀጥላሉ። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ባለፈው ቅዳሜ በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የተጎዳውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር አንድ የሕግ ባለሙያ ለቪኦኤ ገለጹ። ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎች ጠቅሰው የተናገሩት የሕግ ባለሙያ አቶ ሽብሩ በለጠ የሟቾቹን ቁጥር ለሕዝብ ከመግለጽ በፊት በተናጠል ለቤተሰብ ሊያውቀው ይገባ ነበር ብለዋል። በሌላ በኩል ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ እስከ ዛሬ ማወቅ አልቻሉም። ያነጋገርናቸው የታሳሪ ቤተሰቦች እንደነገሩን ከሆነ እስከ አርብ ጠብቁ ነው የተባሉት። ሊጠይቁም ሲሄዱም ሆነ ጥያቄ ሲያቀርቡ የሚደርስባቸው እንግልት ዛሬም ቀጥሏል። በእስር ላይ የነበሩ 23 ሰዎች በቃጠሎ መሞታቸውን በትላንትናው ዕለት ይፋ ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰኢድ የሟቾቹን ማንነት ደረጃ በደረጃ ለቤተሰቦቻቸው ይገለጻል ብለው እንደነበር ይታወሳል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረው ዝግጅት ይቀርባል። ወደ ዓለም አቀፍ ዜና ስንሻገር የፈረንሳይ ጠቅላይ ሚኒስተር ማኑዌል ቫልስ ጋቦን ውስጥ በቅርቡ በተካሄደው የምርጫ የተከሰተውን ግጭት በተመለከተ የተሰማቸውን ስጋት በመግለጽ ከሌሎች ጋር ተቀላቅለዋል። ቫልስ ዛሬ ከአንድ የፈረንሳይ ሬዲዮ ጋር ባደረጉት ቃለ ምልልስ ሀገሪቱ የምርጫው ድምጽ እንደገና መቆጠር አለበት ብለዋል። የተቃዋሚው ክፍል ተወዳዳሪ የምርጫው ድምጽ ተጭበርብሯል ሲል ከሷል። የጋቦን የምርጫ ኮሚሽን ፕሬዚዳንት አሊ ቦንጎ በ5000 ድምጽ ብልጫ የተቃውሞውን መሪ ዣን ፒንግን እንዳሸነፉ ባለፈው ሳምንት ካስታወቀ በኋላ ተቃውሞና ግጭት ተነስቶ ቢያንስ 6 ሰዎች ተገልለዋል። የጋቦን የፍርድ ሚኒስቴር ሰራፒን ሞዋን ዱጋ በምርጫ ውዝግብ ምክንያት ስልጣናቸውን ለቀዋል። በተያያዘ ዜና የጋቦን የፍትህ ሚኒስቴር ሰራፒን ዋውዶግ በምርጫው ግጭት ምክንያት ስልጣናቸውን ለቀዋል። ከምርጫው በኋላ ከስልጣን ለመሰናበት የመጀመሪያው ከፍተኛ ባለስልጣን ሆነዋል። የፍትህ ሚኒስትሩ ከስልጣናቸውን ለመውረድ የወሰኑት መንግስት ሰላምን በሚመለከት ለሚቀርበው ስጋት ምላሽ ባለመስጠቱ ነው ሲሉ ለዓለም አቀፍ የፈረንሳይ ሬዲዮ ትላንት ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ሀገራቸው እስያ ፓስፊክ ክልል ላይ ያላት ሚዛን ለማስተካከል ስትራቴጂ መሰረታዊ ብሔራዊ ጥቅምን የሚያንጸባርቅ በመሆኑ ለረጅም ጊዜ የሚዘልቅ ነው ሲሉ ለክልሉ ሀገሮች ማረጋገጫ ሰጥተዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋው ከሄኖክ ሰማስኬር ጋር በጋራ በመሆን አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በኦሮሚያ ክልል አንዳንድ ከተሞች የንግድ ተቋማትና የአገልግሎት ሰጪ ድርጅቶች የሥራ ማቆም አድማ አድርገዋል። አድማው ከቦታ ቦታ የሚለያይ ቢሆንም የመጓጓዣ አገልግሎት ሰጪ ታክሲዎችና ባጃጆች፣ ሱቆች፣ ምግብ ቤቶችና የመሳሰሉት አገልግሎት በከፊልና በአንዳንድ ከተሞች በስፋት ማቆማቸውን ያነጋገርናቸው ነዋሪዎች ገልጸዋል። በሌሎች የክልሉ አካባቢዎችም ሰዎችን አነጋግረናል። የንግድ ተቋማትም ሆኑ አገልግሎት ሰጪ ድርጅቶች ሲሰሩ ውለዋል። የመንግስት መስሪያ ቤቶችም ተከፍተው ውለዋል። የኢትዮጵያ ንግድ ሚኒስቴር ባለስልጣናት በጉዳዩ ላይ ያላቸውን አስተያየት እንዲሰጡ ወደ ሚኒስትሩ ቢሮ ደውለን ምላሽ አላገኘንም። ሄኖክ ሰማስኬር ዝርዝሩን ይዟል።
እኔ በባሌ ዞን ሮቤ ከተማ ውስጥ ነው ያለሁት። ዛሬ የሮቤ ከተማ የንግድ ሁኔታ በሙሉ ቆሟል ማለት ይቻላል። ከ95% በላይ ሱቆች ዝግ ናቸው። አንዳንድ ምግብ ቤቶች እና ጫት ቤቶች ብቻ ናቸው የተከፈቱት። ሌሎች ኤሌክትሮኒክስ ቤቶች አንዳንድ የተከፈቱ ነበሩ እስከ 6-7 ሰዓት ድረስ። ከዛ በኋላ ሌሎችን እያዩ ነው የገቡት አብዛኞቹ። ልነግርህ የምፈልገው አብዛኛው እንትን ከተማ ጠጥ ረጭ ብለዋል።
ከተማ ውስጥ
ይዳያ ነው
ግዳ እያና ታዲያ ዛሬ እንዴት ነው? ታክሲዎች አሉ ወይ ደግሞ የከተማ አውቶቡሶችስ እንዴት ናቸው? ይሰራሉ? እንዴት ነው ያለው?
ይሰራሉ፣ በጣም ይሰራሉ ብሎ ነው እንጂ ሱቅና በጃጅ ሳት ምናምን አሉ አገባ። ግዳ እያና ከተማ ውስጥ በጣም አሪፍ ነው፣ ስራ መስራት ነው።
የተዘጉ ሱቆች ወይ ስራ ያቆሙ ባጃጆች አይተሃል?
የለም፣ ሁሉም እየሰራ ነው። ምንም ሱቅ አይዘጋም፣ እየሰራ ነው።
እኔ ያለሁት አሁን ነቀምት ከተማ ነኝ። ዛሬ ምንም እንቅስቃሴ የለም፣ በገበያ ዙሪያም የሆነ በትራንስፖርት ሁሉም ነገር ላይ ማለት ነው። ምንም እንቅስቃሴ የሚባል ነገር የለውም። አሁን ራሱ ያው ከተማ ሰፈሪ አካባቢ ዞር ዞር ብዬ እየተመለስኩ ነው።
እሺ፣ ምን ተመለከትሽ አሁን ወጥተሽ በነበረበት ጊዜ?
ምንም፣ አንዳንድ ሰዎች እንቅስቃሴዎች አሁን ከበፊቱ ማለት ነው የሰዎችን ብዛት ትንሽ ቀንሷል እና በዛ ላይ ደግሞ ትራንስፖርት የሚባል ነገርም የለም። ሱቆችም እንዳለ እንደተዘጉ ነው።
ከመቼ ጀምሮ ነው ይሄ?
ዛሬ ከዛሬ ቀን።
በምን ስራ ነው የተሰማራሽው አንቺ?
እኔ አሁን የምሰራው የግል ስራ ነው፣ ማለት የራሴ ሳይሆን የግል ድርጅት ውስጥ ማለት ነው ተቀጥሬ።
አገልግሎት ሰጪ ነው ወይስ ሸቀጣሸቀጦች ትሸጣላችሁ? ተዘግቷል የእናንተም ስራ ዛሬ?
አዎ የኛ ተዘግቶ ነው።
የዘጋችሁበት ምክንያት ምንድን ነው?
ምክንያቱ ዛሬ የተቃውሞ አስመልክቶ ነው። ያው መንግስት እያደረሰ ያለውን ጭቆና እና ለሞቱትም ያው የሀዘን ቅሬታ እያሰማን ዛሬ ስራ እንዳንሰራ አገልግሎት እንዳንሰጥ ያንን ታስበው አድርገን ነው ቤት የዋል ነው።
ዛሬ ነው ይሄ ወይስ ይቀጥላል?
እንግዲህ ይቀጥላል እስከ መስከረም 2 እያልን ነው። መንግስት እንግዲህ እስካላስገደደ ድረስ፣ አዲስ ነገር እስካልተገኘ ድረስ እና እስከ ትላንት ራሱ ዛሬን አስመልክቶ ማስጠንቀቂያ እየተሰጠ ነበር። በንግድ ዘርፍ ማለት ነው፣ እንዳይዘጋ ሱቆች እንዳይዘጉ አገልግሎት መስጠት እንዳለባቸው ማስጠንቀቂያ እየሰጡ ነበር።
እነማን ናቸው ማስጠንቀቂያ የሚሰጡት?
የመንግስት አካል።
እንደዚህ ለህዝቡ በይፋ ነው የሚገልጹት ወይስ በየቤቱ እየዞሩ ነው? እንዴት ነው የሚገልጹት?
በየሱቁ እየሄዱ ነገ ግዴታ መክፈት፣ እስከ 3 ሰዓት ካልከፈታችሁ እርምጃ እንደሚወሰድባችሁ ምናምን ብለው እያስጠነቀቁ ነው።
እናንተም ጋር መጥተው ነበር?
አዎ።
ከመንግስት ምንድን ነው አሁን እንግዲህ እስከ መስከረም 2 ረጅም ጊዜ ነው እና ተቀጥረሽም ትሰሪያለሽ፣ የቤተሰቦቻችሁም የንግድ ተቋማት አሉ። ይሄ በሚሆን ጊዜ እናንተ ላይ የሚያሳድረው የገቢ ጫና ይኖራል። እንዴት ነው እሱን የምትወጡት?
እኛ የምንወጣው እንዴት መሰለህ፣ ሀገር ሰላም ሲሆን ነው እና ሌላው ሙቶ ሌላው መኖር እንደ ሰው ሆነ ስታስበው ትልቅ ነገር ነው። ሌላው እንግዲህ ለሀገር ብሎ ነው፣ ለራሱ አይደለም ወይ ለቤተሰቡ ብቻ አስቦ አይደለም እየሞተ ያለው እየታሰረ ያለው። ፍሪደም ስለጠየቀ ብቻ ነው እየተገደለ ያለው እየታሰረ ያለው እየተሰቃየ ያለው። በዓል በእርግጥ ገቢ አሁን እንትን ሞቅ ያለ ስራ ነው ያለው፣ ማለት በዓሉን አስመልክቶ በዚህን ሰዓት ትልቅ ስራ ነው የሚሰራው። ግን እንደዛም ሆኖ ሌላው እንደዛ የሆነ እኛ ስራችን ጥቅማችን ይቅርብን በማለት ከነሱ ጎን በመሆን ነው እያሳለፍን ያለ ነው።
እኔ ነጋዴ ነኝ።
በምን ንግድ?
ሱፐር ማርኬት ነው የሚዘራ።
እና ዛሬ ከፍተህ ነበር?
አልከፈትኩም።
ለምንድን ነው ያልከፈትከው?
ይሄ ስርዓት ኦሮሞ ህዝብ ላይ እያካሄደ ነው ያለውን በመቃወም በአጠቃላይ ይህንን ስርዓት ስለማንፈልገው ይህ ስርዓት እንዲወገድልን በኢኮኖሚም በሌላ ነገርም ለማዳከምና ከራሳችን ላይ ማውረድ ነው።
እንግዲህ የሱፐር ማርኬቱ ወይም የሸቀጣሸቀጥ ገበያ በሱቅህ በሚዘጋ ጊዜ ሰራተኞች አሉ አይደለም?
አዎ፣ አንድ ሰራተኛ ብቻ ነው ያለው።
አንድ ሰራተኛ አለ። ምን ያህል ገበያችሁን ይጎዳል ሁኔታው?
ምንም ገበያችንም ቢጎዳ ከ25 ዓመት በላይ አንገታችን ላይ የቆየውን ከኢህአዴግ አይበልጥብንም። ከዛ በላይ እየከሰር ነው ያለነው በዚህ ጉዳይ፣ በዚህ ስርዓት ማለት ነው። በሌላ ጊዜ ራሱ በተለያየ መዋጮ ምናምን እያሉ ከአምስት ቀን ከምናጠው በላይ በግድ እየቀሙን ስለሆነ ካመንክበት ምንም ሊጎዳ አይችልም።
ዛሬ ነው የጀመራችሁት?
ዛሬ ነው የጀመርነው።
እስከ መቼ ትቀጥላላችሁ?
እስከ መስከረም 2 ድረስ እንቀጥላለን።
አሁን ዲቦ ጋር ነኝ። ሁሉም ሰው ክፍት ነው፣ ባጃጅም ያው ይዘዋወራል።
ሱቆችስ
ክፍት ናቸው።
በማህበረሰብ የመገናኛ ብዙሃን ከዛሬ ጀምሮ እስከ መስከረም 2 ድረስ የንግድ ተቋማትና የአገልግሎት ሰጪዎች ስራ በማቆም በሮቻቸውን እንዲዘጉ የተላለፈውን ጥሪ በአንዳንድ የኦሮሚያ ከተሞች ዛሬ በከፊልና በአንዳንድ ከተሞች ደግሞ በስፋት ተግባራዊ ማድረጋቸውን የገለጹና በሌሎች ከተሞች ደግሞ ስራና አገልግሎት እየተሰጠ እንደሆነ የገለጹበትና የሰማነው የኢትዮጵያ ንግድ ሚኒስቴር ባለስልጣናት በጉዳዩ ላይ ያላቸውን አስተያየት እንዲሰጡን ጠይቀን ምላሻቸውን አላገኘንም።
በሌላ ወገን ቅዳሜ ዕለት ቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉና ሊጠይቁ በሄዱበት ወቅት እንግልት እየደረሰባቸው እንደሆነ እስረኞቹ ያሉበትን ለማወቅ እስከ አርብ እንዲጠብቁ እንደተነገራቸው ለአሜሪካ ድምጽ ገልጸዋል። የእሳት ቃጠሎ የተጎዳውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎች ጠቅሰው አቶ ሽብሩ በለጠ የተባሉ የሕግ ባለሙያ ለቪኦኤ ተናግረዋል። ጽዮን ግርማ ናት ያነጋገረቻቸው። ቅዳሜ ነሐሴ 28 ቀን በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የደረሰውን የጉዳት መጠን በዝርዝር ወዲያውኑ ለቅርብ የእስረኛ ቤተሰብ አካላት ማሳወቅ ይገባ እንደነበር የህግ ባለሙያና የአቶ ዮናታን ተስፋዬ ጠበቃ አቶ ሽብሩ በለጠ ለአሜሪካ ድምጽ ተናገሩ።
እነዚህ በእስር ላይ ያሉ በተለይ ቅሊንጦ ያሉ ሰዎች ተፈርዶባቸው ሳይሆን የዋስትና መብታቸው ተከልክሎ ፍርድ ቤት መቅረባቸውን ለማረጋገጥ ነው በእስር ቆይተው፣ እንደውም ማረፊያ ቤት ነው የሚባለው ከነስሙ ማረሚያ ቤት እንኳን አይደለም። እና እዛ በመቆየታቸው በነጻነት የመንቀሳቀስ መብታቸው ቢገደብም ሌሎች መብቶቻቸው በተሟላ ሁኔታ ሊጠበቁላቸው ይገባል። አሁን በተፈጠረው ሁኔታ እያንዳንዱ ዝርዝር ነገር ማረፊያ ቤቱ ለቤተሰቦቹ በግልጽ ሊነግራቸው ይገባል። አያያዛቸውንም በተመለከተ የአደራ ስራ ነው የሚሰራው የቅሊንጦ ማረፊያ ቤት። የተፈጠረ ችግር ካለ በአግባቡ ለቤተሰብ ሁኔታውን ሳይቆይ ሳይዘገይ ወዲያውኑ የማሳወቅ ግዴታ አለበት። ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችን የእስረኞችን አያያዝ በተመለከተም እንዲሁ መርሆዎች አሉ። እነዛን መርሆዎች ተከትሎ ነው ህጋችን ነው ማለት ነው እንግዲህ ተቀብለን እስካጸደቅነው ድረስ ህጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስታወቅ አለበት። አሁን እየተደረገ ያለው ነገር ግን የእስረኞቹን መብት ያልተከተለ ወደ መርሆቹም ሳንገባ በአጠቃላይ አንድ ሰው ለሰውነቱ ሊያደርገው የሚገባውንም ያልተወጣ ነው ብዬ ነው የማስበው።
አቶ ሽብሩ አያይዘው አደጋው እንደደረሰ በሰዓታት ውስጥ የማጣራት ስራ ተሰርቶ ቤተሰብ እንዲረጋጋ ተደርጎ መረጃው መሰጠት ነበረበት ካሉ በኋላ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች ስለ እስረኞች መብቶች ያሰፈሩትን ደንቦች ይዘረዝራሉ። አደጋው ከደረሰበት ዕለት ጀምሮ የተለያዩ የእስረኛ ቤተሰቦችን ስናነጋግር የቆየን ሲሆን በቂሊንጦ፣ በዝዋይ፣ በሸዋሮቢት እንዲሁም ታሳሪዎቹ መጀመሪያ የገቡበት ማዕከላዊ ሳይቀር በዝውውር ሄደው እንደሆን በሚል ፍለጋ አድርገው ቤተሰቦቻቸውን ማግኘት እንዳልቻሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በተጨማሪም በጥሩነሽ፣ ቤጂንግ፣ በፖሊስ፣ በጳውሎስና በሌሎች ሆስፒታሎች ፈልገው ቤተሰቦቻቸውን ማግኘት እንዳልቻሉ ገልጸው ያሉበትንም የሚነግራቸው ማጣታቸውን መናገራቸው ይታወሳል። በዛሬው ዕለትም የኦሮሞ ፌዴራሊስት ኮንግረስ የወጣቶች ኃላፊ አቶ ጉርሜሳ አያና ባለቤት ወይዘሮ አይናለም ደበሎ ማምሻውን አነጋግሬያቸው ባለቤታቸውን ማግኘት እንዳልቻሉ ነግረውኛል።
በቃ ማንኛውም ጥያቄ መጠየቅ አችሉም፣ ዞር በሉልን ነው የሚሉት። ቤተሰቦቻችን በህይወት አሉ ወይ? የት አሉ? ከሞቱም መሬታቸውን ስጡን አሉም ደግሞ ካላችሁ ያሉበትን ቦታ አሳዩን ነው እኛ የጠየቅነው። ምክንያቱም ያ ሁሉ እሳት ነዶ ሰው ተርፏል ወይ ነው የኛ ጥያቄ። እነሱ ይሄንን ሁላ መጠየቅ አትችሉም ዞር በሉልን ነው የሚሉት። ወጎማ ይመታሉ ሲፈልጉ ሰው ላይ ጠበንጃ ዙሮ ያቀባብላሉ ለማስፈራራት። እንደገና ወደ ኋላም እየሸሸሽን በሁለት ፒካፕ ነው የሚያባርሩት። እኛ እንግዲህ ከምንሞትም ብለን ነበር ያን ቀንም የሸሸነው ሁለታ ማለት ነው። ቅዳሜ ተቃጥሎ ቅዳሜም ሄደን ሁለታ ነው በፒካፕ ሲያሳድዱን የነበረው። ትላንትም ሄደናል። ትላንትም ስንሄድ ዞር በሉልን ነው እንጂ ማንም ይሄ ነው ብሎ የሚሰጥሽ መልስ የለም። ሮብለታ እንለጥፋለን የሁሉንም ስም ዝርዝር እንለጥፋለን ሮብ አሉ። እንግዲህ የሮቡን ደግሞ ለአርብ ነው የምናስተላልፍላችሁ አሉን። ደግሞ ዛሬ እንግዲህ አሁን ይቃጠሉ ይኑሩ የሚታወቀው ነገር የለም። እስከ ዛሬ ድረስ ይሄ ነው ብሎ መልስ የሰጠን አካል የለም። እንደገና እንግዲህ ከቤት በሰላም ተጠርቶ ለጥያቄ ነው የምትፈለገው ተብሎ ተወስዶ እስር ቤት ውስጥ ተቃጥሎ የሚሞትበት አገር ላይ ነን ያለ ነው። እንግዲህ ምንም መጠየቅም አልቻልንም።
ወይዘሮ አይናለም እርሳቸውና ሌሎች የእስረኛ ቤተሰቦች ቀኑን ሙሉ በየእስር ቤቱና በየሆስፒታሉ እየተጉላሉ እንደሚውሉ ይናገራሉ።
በጣም የሚያሳዝን ሁኔታ ላይ ነን ያለ ነው። እኔ ወንጀል ሲሰራ እኔ ባለቤቴ ያየሁት ነገር የለም እኔ በራሴ በኩል ማለት ነው። ተጠርጣሪዎች ናቸው ብለው ይዘው እነሱ ጋር አስቀምጠዋል። እኛ ደግሞ እንግዲህ ምግብ እያመላለስንላቸው ነው። የአንድ ልጄ አባት ነው አለ ነው ወይስ የለም ነው የምለው። በጣም ነው የሚያሳዝነው። ሰው ከታሰረበት ቦታ ላይ በእሳት ተቃጥሎ መሞት ማለት ይሄ በጣም የሚያሳዝን ነው። ካልተቃጠሉ ደግሞ የት አሉ? ለምን አይነግሩንም የት እንዳሉ? እንደገና እሱ ብቻ አይደለም ስንት ቤተሰቡ ሩቅ ቦታ የሆነ እዛ ውስጥ የታሰረ አለ አይደል እንዴ? ስንት ህዝብ ነው ያለው? ስንት የዩኒቨርሲቲ ተማሪ ነው እዛ ውስጥ ያለው? እናቶችን ብታያቸው ወገባቸውን በመቀነት አስረው በጉልበት ነው የሚሄዱት፣ በጉልበታቸው አስፋልት ላይ። በዛ ላይ ሂዱልን እየተባሉ ነው በጎማ የሚገረፉት። ግማሹ እየተተፋበት፣ ግማሹ ስንት ነገር አለ። አባት አይከበርም፣ እናት አትከበርም፣ ወንድም እህት አይከበርም። ሁሉም ሄዶ ከስንት ተቋራጭ ሄዶ ነው በቃ ዝም ብሎ የሚመለሰው። እና ሰው ሁሉ አገር ሁሉ የገጠሩ ሁሉ የት ናቸው እንዴት ሆኗል ብሎ እየደወለ ነው የሚጠይቀው። ይሄ እየሄደ ሰው እያለቀሰ ደመንባ እያለቀሰ ነው የሚመለሰው።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ አህመድ ሰይድ በትላንትናው ዕለት ለአሜሪካ ድምጽ በሰጡት ቃለ ምልልስ በታራሚዎች በተነሳ የአመጽ ግርግር ጋር በተገናኘ 23 ታራሚዎች ህይወታቸው ማለፉን፣ ለ9 ታካሚዎች የህክምና እርዳታ መደረጉን፣ እስረኞች ወደ ሌሎች የፌዴራል ማረሚያ ቤቶች እንዲዛወሩ መደረጉን ገልጸዋል። የእስረኛ ቤተሰቦች መረጃን ማግኘት እንዳልቻሉ ለአሜሪካ ድምጽ መናገራቸውን ጠቅሰን ጠይቀናቸው ነበር።
በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋልና የከፍ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው።
የህግ ባለሙያው አቶ ሽብሩ በለጠ ከሁሉም ቀድሞ ወዲያውኑ መደረግ የነበረበት ሁኔታውን በግልጽና በዝርዝር ለቤተሰብ ማሳወቅ እንደሆነ ተናግረዋል።
መሞቱ እኮ የሚታወቀው ሰውዬ እነሱ ጋር ፋይል ያለው በዞን በዞን አደራጅተው ዝርዝር ጉዳዮችን ጭምር ማረፊያ ቤቱ እኮ ያውቃል። በቁጥር አይደለም የሚገለጸው ከሌ ከሌ ተብሎ ከዚህም አልፎ ጾታቸው፣ እድሜያቸው፣ የታሰሩበት ምክንያት በዝርዝር ማረሚያ ቤቱ ያውቀዋል። እና በህዝብ እንትን አይደለም ሊገለጽ የሚገባው በተናጠል ቤተሰብ እንዲያውቀው ከተደረገ በኋላ ነው በአጠቃላይ ሊገለጽ የሚገባው እንጂ በአጠቃላይ የመርዶ አይነት ነገር ተደርጎ ዝም ብሎ ድፍን አይደረግም። ምክንያቱም 23 ሰው ለማን ነው? ለማን ነው አሁን 23 የተገለጸው ለማን ነው? 23 ለሁላችንም እኩል 23 ነው። ለእያንዳንዱ ቤተሰብ ግን ጭንቅ ነው። አሁን የሆነ የኔም ቤተሰብ ይኖር የሆነው የሚል ብዙ ነው ያጋጠመኝ። አይደለም በቤተሰብ ደረጃ እኔ አሁን እዛ ያሉኝ ደንበኞች በምን ሁኔታ ላይ እንዳሉ በፍጹም ላቅ አልቻልኩ። እንዴ 4 ቀን ለምን ይፈጃል? 4 ቀን ወደ ሆስፒታል እኮ ሲላክ አንድ የተጎዳም ሰው ይሁን አስከሬንም ይሁን ማንነቱ ታውቆ እኮ ነው። እኔ አሁን አንዳንድ ነገር ላይ የማነባው ወደ ሆስፒታል የተላከውም በኮድ ነው ይባላል። በኮድ የላከው ሰውዬ እኮ እሱ ጋር መፍጨው አለ ፈቃደኝነቱ ካለ 4 ቀን አይደለም ሰዓታቶች ስራ ይመስለኛል። ይሄ ለምን
የአሜሪካ ድምጽ ያነጋገራቸው የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ቅዳሜ ከጠዋቱ 3:10 የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው እሳቱን ለመቆጣጠር 7 ሰዓት እንደፈጀባቸው መናገራቸው ይታወሳል። በዚህ እስር ቤት ታስሮ የነበረው የዞን 9 ጦማሪ በፍቃዱ ኃይሉ በእስር ቤቱ ውስጥ እስከ 3000 የሚገኝ እስረኛ ሊኖር እንደሚችል እሁድ ዕለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል።
አት ቪኦኤ አማሪክ ላይ አስተያየቶቻችሁ እየደረሱን ነው። ጋቢና ቪኦኤ አሉላ አባነጋ ሄኖክ ስለ ቂሊንጦ ባካችሁ ትክክለኛ የታመነ መረጃ ብሏል። የምናውቀውን ለመግለጽ እንሞክራለን። ቤተሰቦች ለማግኘት እንዳልቻሉ ታሳሪዎችን ሲገልጹ ሰምተናል። የኢትዮጵያ መንግስት ደግሞ 23 ሰዎች መሞታቸውን ይፋ አድርጓል። ከዚያ ውጭ ግን ማንነታቸውን ይፋ አላደረገም። ይሄ ሁኔታ ደግሞ በሕግ አያስኬድም የሚሉ ባለሙያንም አሰምተናል። አንለያይም አንድ ነን ደግሞ ፌስቡክ ላይ ልጆቻቸውን ለማየት የሚሄዱ እናቶች ለምንድን ነው የሚሰቃዩት ብሏል። ሃናን ቆንጆ ደግሞ ገብተናል ብላለች። ሁላችሁም ተሳፈሩ ግቡ። አት ቪኦኤ አማሪክ ላይ የመጨረሻው ሰብለ መኩሪያ ነች። ሰብለ ጀዋር መሪያችን ነው። አይደለም ሱቅ አንደበታችሁን ዝጉ ካለን ለማድረግ ዝግጁ ነን ብላለች። እንደዚህ አይነት ሰው ማምለክ እንኳ አይመከርም። ወደ ቀጣዩ ዘገባ እንለፍ።
ወደ ቀጣዩ ስናልፍ በኢትዮጵያ ዩኒቨርሲቲ ውስጥ ለሚማሩ ተማሪዎች የስነ ተዋልዶ ትምህርት በቋሚነት ሊሰጥ ነው። ይህንን ትምህርት ለመስጠት ያስፈለገበት ዋና ዓላማ ለመረዳት ግርማይ ገብሩ በመቀለ ዩኒቨርሲቲ በጤና ሳይንስ ኮሌጅ ስር ባለው የህብረተሰብ ጤና ትምህርት የሚሰሩትን አንድ ከፍተኛ ባለሙያን ጠይቋል። ግርማ የተማሪዎቹን አስተያየትና እይታን ለማወቅም ሁለት ተማሪዎችን እንዲሁ አነጋግሯል። ወደ ግርማ ዘገባ እንለፍ።
አመሰግናለሁ። አራይ አብርሃም መዳሪ ይባላለሁ። በመቀለ ዩኒቨርሲቲ ጤና ሳይንስ ኮሌጅ ስር በሚገኘው የህብረተሰብ ጤና ትምህርት ቤት ውስጥ የስነ ተዋልዶ ትምህርት ክፍል ብለን በምንጠራው ተመራማሪም አስተማሪም ነኝ። በረዳት ፕሮፌሰርነት ማዕረግ እዛ እሰራለሁ። በተጨማሪ ደግሞ የድህረ ምረቃ ፕሮግራሞችን በኮሌጁ ያሉት በጤና ሳይንስ ኮሌጅ ያሉትን አስተባብራለሁ።
ጥሩ ነው ዶክተር አራያ። እንግዲህ አሁንን ይህንን የስነ ተዋልዶ ትምህርት በዩኒቨርሲቲ ደረጃ ለሚገኙ ተማሪዎች እንዲሰጥ መንግስት መወሰኑ መነሻው ምንድን ነው ልንለው እንችላለን?
ሁላችንም እንደምናውቀው ባለፉት 2-10 ዓመታት በኢትዮጵያ የዩኒቨርሲቲዎች ቁጥር በጣም ጨምረዋል። የመንግስት ዩኒቨርሲቲዎች እንኳን ብናይ ከ33 እና ከዛ በላይ ነው ያሉት። በዛው ልክ ደግሞ በሀገሪቱ ያሉ የዩኒቨርሲቲ ተማሪዎች ቁጥርም ጨምረዋል። ከግማሽ ሚሊዮን በላይ ታሰብ ይመስለኛል። እነዚህ ዩኒቨርሲቲ ተማሪዎች ደግሞ ወጣቶች ናቸው። ብዙ የስነ ተዋልዶ ችግሮች ላይ ሊጋለጡ ይችላሉ፣ ወይም ከጾታዊ የሆኑ ግንኙነት ጋር በተያያዙ ሊያጋለጣቸው ይችላል። እንደ ኤችአይቪ ኤድስ ሊሆን ይችላል፣ ያልተፈለገ እርግዝና ሊሆን ይችላል፣ የአባላዘር በሽታ ሊሆን ይችላል። ብዙ የሚያጋለጧቸው ሁኔታዎች አሉ ተብሎ ይታመናል። አሁን በጥናቶች እንደምናየው እንግዲህ በቅርቡ በተሰሩ ጥናቶች በአብዛኛው በኢትዮጵያ ዩኒቨርሲቲ ከ30-40% የሚሆኑ የዩኒቨርሲቲ ተማሪዎች ጾታዊ ግንኙነት መጀመራቸውን ይታመናል። ስለዚህ ይህንን ታሳቢ በማድረግ የዩኒቨርሲቲ ተማሪዎች እድሜያቸው እንዳለው ነው፣ ደግሞ ከቤታቸው ርቀው ነው የሚገኙት፣ ከወላጅ ርቀው ነው የሚገኙት። ስለዚህ በቀላሉ የሚመክራቸው የሚገስጻቸው ወይም የሚያስተምራቸው ቤተሰብ የሚሆን ታላቅ ወንድም ታላቅ እህት ስለሌለ እንደዚህ ሊጋለጡ ይችላል በቀላሉ። የሚያሰጋው ወይም የሚያስጨንቀው ደግሞ የዩኒቨርሲቲ ተማሪዎች ሆነው ጾታዊ ግንኙነት ውስጥ ያሉ ተማሪዎች ከግማሽ በላይ የሚሆኑት ጥንቃቄ ያለው ጾታዊ ግንኙነት እንደማያደርጉ ነው ጥናቶች የሚያሳየው። ሌላ ምሳሌ እንደ አብነትን መጥቀስ የምንችለው ጥንቃቄ የሌለው ወይ ኮንደም ሳይጠቀሙም ግንኙነት አድርገው ድንገተኛ የእርግዝና መከላከያ ለምሳሌ ፖስት ፒል የምንለውም ምን ያህሎቹ ይጠቀማሉ ተብሎ ሲታይ ያን ያህልም እውቀትም የለም፣ ያን ያህልም ተጠቃሚ እንደሌለ ነው። የት ሄደውም መጠቀም እንደሚችሉ እንትን አያሳይም። ስለዚህ ይሄ ላልተፈለገ እርግዝና፣ ከዛ ጋር የተያያዙ ደግሞ ውርጃ አለ፣ ሌሎች ጉዳቶች የሚያደርሱ አለ። ሌላም እንደ አብነት ከጥናቶቹ መጥቀስ የምንችለው ለምሳሌ የአባላዘር በሽታዎች በተለያዩ ዩኒቨርሲቲዎች የሚጠኑ ውጤቶች እንደሚያሳይ ለምሳሌ በመቀሌ ዩኒቨርሲቲ የተጠና ጥናት የሚያሳየው 16.3% የሚሆኑ የአባላዘር በሽታ የሚመስል ምልክት ታይቶብናል ብለው በጥናቱ ተናገሩ ነው። ወደ ሌላ ዩኒቨርሲቲ ስንሄድ ደግሞ ጎንደር ዩኒቨርሲቲም ሌላም የሚያሳዩ ይሄ ቁጥር ወደ 23.3 ከፍ የሚል ነው የሚያሳየን እና አሳሳቢ ጉዳይ መሆኑን ታውቆ እንግዲህ የሀገራችን መንግስት በተለይ ደግሞ ትምህርት ሚኒስቴር ይሄ አስፈላጊነቱ ታምኖበት ከጾታዊ ግንኙነት ጋር የተያዙ ካልተፈለገ እርግዝና ጋር የተያዙ ከአባላዘር በሽታዎች ጋር የተያያዙ የዩኒቨርሲቲ ተማሪዎችን ለመከላከል ይሄ ትምህርት አስፈላጊ ነው ተብሎ ታምኖበት ነው እንቅስቃሴ የተጀመረው።
ጥሩ ነው ዶክተር አራያ። መጠቀስ አለበት የሚሉት ነገር ካለ ለእርስዎ እድል ስጥ።
እንግዲህ መጠቀስ አለበት ብዬ የማስበው አሁን የስነ ተዋልዶ ትምህርት ለዩኒቨርሲቲ ተማሪዎች እንዴት መሰጠት አለበት ብሎ መታሰብ አለበት። እንደ ትምህርት ሁሉም ማግኘት አለበት ብለን ልንሰጥ እንችላለን። ግን አስተጣጡ ተማሪዎቹ ወይ ወጣቶቹ ዩኒቨርሲቲ ወጣቶች በሚገባቸው በሚወዱት መልክ ካልሆነ ለውጥ ይመጣል ብዬ አልጠብቅም። ለምንድን ነው እንደዚህ የምለው? የአሁኑ ቴክኖሎጂ ተጠቃሚ ነው። በፌስቡክ የተሻለ ግንዛቤ የሚያገኝ ነው። ኢንፎርሜሽን ከተለያየ የሚያገኝበት ሁኔታ ነው ያለው። ስለዚህ የአሁኑ ትውልድ ወይ የአሁኑ የዩኒቨርሲቲ ተማሪ ትውልድ በምን መልክ ብናስተምረው ነው በቀላሉ እነዚህ ችግሮች መቀረፍ የምንችለው ብሎ መታሰብ አለበት። ስለዚህ እኔ እንደ ባለሙያ ለአሁኑ ላለው ወጣት የምናስተምርበት መንገድ መለየት አለበት። ለምሳሌ ባለበት ሆኖ በቤቱ ወይ በዩኒቨርሲቲ በሚገኘው ዶርሚተሪ ሊሆን ይችላል፣ ከጓደኞች ጋር ሆኖ በሚመቸ መልኩ አሁን ባለው ቴክኖሎጂ ተጠቅሟል። ለምሳሌ እንደ ኢለርኒንግ ኢንተርኔት በመጠቀም በሚፈልገው ጊዜ በማንኛውም ሰዓት ትምህርቱን እንዲያገኝ ደግሞ እንዲሁ በጣም በስነ ሀሳብ የተመረከዘ ትምህርት መስጠት ብቻም ሳይሆን በተግባር ተማሪው በሚገባው ቋንቋ ማስተማር እንዳለብን ነው የሚገባኝ። ሁሌ ተማሪው በዩኒቨርሲቲው በሚገኝበት ቆይታ እነዚህ ትምህርቶች እንዴት ማዳረስ እንችላለን? ክላስ ውስጥ ገብተን ከምናስተምረው ትምህርት በተጨማሪ በዩኒቨርሲቲ አካባቢ በሚፈልገው ሰዓት በሚመቸው ሁኔታ ትምህርቱን መረጃውን ማግኘት የሚችልበት ይህንን የማስተማር ዘዴያችን በደንብ መታሰብ አለበት ብዬ አስባለሁ። ለሰጠኝ እድልም ከልብ አመሰግናለሁ።
ዶክተር አራያ አብርሃ በመቀሌ ዩኒቨርሲቲ ተመራማሪና አስተማሪ፣ ለሰጡኝ ማብራሪያ በጣም ነው የማመሰግነው። በተማሪዎቹ እይታ ደግሞ እንዴት ይቀበሉታል የሚለውን ነገር ደግሞ ተማሪዎቹንም እጠይቃለሁ። በጣም ነው የማመሰግነው።
ተሾመ ገድብ እባላለሁ። የአራተኛ ዓመት ወተር ሪሶርስ ኤንድ ኢሪጌሽን ኢንጂነሪንግ ተማሪ ነኝ። ጥሩ ነው መሰጠቱ፣ በጣም ጥሩ ነው። ምክንያቱም የአጠቃላይ ዩኒቨርሲቲ ተማሪ ስታየው በአፍላ ወጣትነት ያለ ነው፣ ትምህርቱም ያስፈልገዋል። በሚገርም ሁኔታ ያሉት የአባላ ዘር በሽታዎችንና ሪሌትድ በሽታዎችን ኤች አይቪን ጨምሮ ለመከላከልና ብዙ ነገሮችን እውቅና ለማግኘት ትምህርቱ በጣም አስፈላጊ ነው። በግቢ ደረጃ ብቻ ሳይሆን ኢቨን ሀይ ስኩል ላይና ፕሪፓራቶሪ ላይ ራሱ ቢሰጥ በጣም አስፈላጊ ነው፣ እንኳን ስለ ግቢ ደረጃ። ስለዚህ ይህ ትምህርት በጣም ጠቃሚና አስፈላጊ ነው። ወደ ግቢ የሚገባው ተማሪ በጥሩ ሁኔታ ተምሮ ለመጣበት አላማ አሳክቶ እንዲሄድ ይህን ትምህርት ማግኘቱ በጣም ይጠቅማል። ጥሩ ነው፣ ሊደገፍ የሚገባውና ሊሰጥ የሚገባ ትምህርት ነው። ወጣቱ በጣም ይጠቅማል ብዬ ነው ማስብ።
ስሜ ፋሲካ ተስፋ እባላለሁ። ፊዚክስ ዲፓርትመንት ነው የማጠናው፣ የሁለተኛ ዓመት ተማሪ ሲሆን እንግዲህ እንደ እኔ በጣም ደስ የሚል ነገር ነው ይህ ስነ ተዋልዶ ትምህርት። በተለይ ለሴቶች የሚጎዱት ሴቶች ስለሆኑ በዚህ ያለንበት ስኬጅ የወጣትነት ዘመን ስለሆነ በጣም አሪፍ ነው ሀሳቡ። ቢሰጥም ደግሞ ሴቶች በተለይ በእርግዝና በበሽታም ተጠቂዎች ስለሆን ያው ትምህርቱ ይጠቅማለኝ። ይሁን እንደውም የኔ ማለት ነው ካለውበት ስኩል ቀደም 10 ላይ እና 9 ክፍል ላይ ሲሰጠ ነበር ተለምዶም አለኝ እና ሌሎች ሴቶቻችን ግን ይህንን ተለምዶ ያላገኙት ሊኖሩ ስለሚችሉ ቢሰጣቸው አሪፍ ነው ትምህርቱ። ያው ከተለያየ ችግር ይቆጠባሉ ከእርግዝና እንዲሁም ደግሞ ከበሽታ ትምህርታቸውን ራሱ ሲያረግዙ ወደ ቤተሰብ ለመሄድ እየተሸማቀቁ ወዳልሆነ ቦታ ወደ ከተማ እየተሰማሩ ህይወታቸውን ከሚያበላሹ ይልቅ ትምህርት ተሰጥቷቸው ኢቭን ራሳቸውን መጠቀም ቢኖርባቸውም እንኳን እንዴት እንደሆነ ቢያንስ አንድ ሴት የሆነ ግብረ ስጋ ግንኙነት ብታረግ ልክ በ75 ሰዓት ውስጥ የሆነ ክኒን ስላለ ያንን እንኳን እንዴት እንደምትወስድ ስለማታውቅ ይህ ትምህርት ቢሰጣት ግን ራሷን በቃ በደንብ አድርጋ ማኔጅ ማድረግ ትችላለች ነው የምለው።
ተማሪዎች ተሾመና ፋሲካ በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ።
እሺ፣ እኛም እናመሰግናለን።
እናመሰግናለን።
በመስከረም በጠራው ሰማይ ስኮቹ በረንጓዴ።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ሊጠናቀቅ ነው።
አስተያየቶቻችሁ አትቪዮ አማሪክ ላይ እየደረሱ ነው። ሁላችሁንም እናመሰግናለን። ዛሬ ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና
እኔም መስታወት አድረጋው ነበርን። እንግዲህ
ሞክቢሊያ በሮ ዝግጅታችንን ሲመራ ቆይተዋል። ዲጄ ፋትሱ ደግሞ ምርጥ ሙዚቃዎች ሲመርጥልን የቆየው እሱ ነው። ይሄም የሱ ግብዣ ነው። መልካም ምሽት።
መልካም ምሽት።
Shine my reggae, Robert Kiffish had a gift. አንቻገሬ አይቀር ሁሉ ነገር ዘሞ ትቆሚያለሽ እንደ ቀድሞ አሪክሽ ራስን ደግሞ አንቻገሬ ነሲቃ